ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
መደበኛ ምርጫ ነው ወይ ለማድረግ የሚዘጋጀው? በፍጹም መደበኛ ምርጫ አይደለም ይሄ ቦርድ ሊያደርግ እየተዘጋጀ ያለው። መደበኛ ምርጫ ለማድረግ ቢሆንማ ቦርዱንም እንደገና ፍርሶ መስራት ባላስፈለገ ነበር። መደበኛ ማለት እስካሁን የነበረው ለማለት ከሆነ ማለት ነው።
የብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ናቸው። ሙሉ ዘገባውን በመጽሔት ክፍለ ጊዜ ይዘናል።
ደቡብ አፍሪቃ የሚኖሩ ኢትዮጵያውያን ሰሞኑን በተከሰተው መጤ ጠል ጥቃት ብዙ ጉዳት እየደረሰባቸው መሆኑን እየተናገሩ ነው። የዚህንም ዝርዝር በዕለቱ አብይ ርዕስ ይዘናል።
ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ረቡዕ ማክሰኞ ነሐሴ 29 2011 ዓ.ም ስርጭታችን ጋር የምናስተናግዳችሁ አዳነች ፍሳዬና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጆ ጊል ጋር እስከ ምሽቱ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
የካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ ዛሬ ሞዛምቢክ ገብተዋል። በሺዎች የሚቆጠሩ ሰዎች የሞዛምቢክ ዋና ከተማ ማፑቶ ውስጥ ርዕሰ ሊቃነ ጳጳሳቱን የተቀበሉ ሲሆን በጉዟቸው ለአስርተ ዓመታት በእርስ በርስ ጦርነትና ቁርቁስ ስለተጎሳቆለችው ሀገር የሰላም መልእክት መያዛቸውን ተናግረዋል። የጆሃንስበርግ ቢሮችን ኃላፊ አኒታ ፖል ስለ ርዕሰ ሊቃነ ጳጳሳቱ የሞዛምቢክ ጉብኝት ከማፑቶ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች።
አቡነ ፍራንሲስ በሞዛምቢክ በሞሪሸስ እና በማዳጋስካር ሊያደርጉ ላቀዱት ጉብኝት ወደ ማፑቶ ሲነሱ ሞዛምቢካውያን በሚናገሩበት በፖርቹጋል ቋንቋ መልእክታቸውን አሰምተዋል። እስካገኛችሁ ጓጉቻለሁ፣ ዘወትር በጸሎቴ ናችሁ ነው የሚሉት አቡኑ። የሁሉም አባት የሆነው እግዚአብሔር ለሞዛምቢካውያንና ለመላ አፍሪካ የወንድማማች እርቅን እንዲያወርድ ለመለመን አብራችሁኝ ሁኑ፣ ብቸኛው መድኔና መጽናኛዬ እርሱ ነውና ሲሉ ተማጽነዋል። የአቡኑ መልእክት ለ16 ዓመታት ከዘለቀ እጅግ የከፋና ደም አፋሳሽ መተላለቅ በቅርቡ በተደረሰ የሰላም ስምምነት ለወጣችው ለሞዛምቢክ ዜጎች ታላቅ የተስፋ ቃል ነው ተብሏል። በሞዛምቢክ ገዢ ፍሬሊሞ ፓርቲና በተቃዋሚው ሬናሞ ፓርቲ መካከል ከውሉም በኋላ እዚህም እዚያም የሚስተዋሉት መቦጫጨቅና አንዱ የሌላውን አባላት ማጥቃት ውሉን እንዳያፈርሰው እየተሰጋ ባለበት ወቅት ነው ብፁዕነታቸው ማፑቶ የገቡት። አቡነ ፍራንሲስ በሶስት ቀናት የሞዛምቢክ ቆይታቸው ከህዝብ እንደራሴዎች ከወጣቶችና ከካህናት ጋር ሊወያዩ በመርሃ ግብር ተይዟል። የማፑቶ ካቴድራል ቄስ አባ ጆርጅ ፌሬቲ ለቪኦኤ በሰጡት ቃል ከአቡኑ የከበደና የጠነከረ መልእክት እንደሚጠብቁ ተናግረዋል።
We know he will talk about poor people. He will talk about environment. He will talk about peace.
ስለ ድሆች፣ ስለ ተፈጥሮ አካባቢ፣ ስለ ሰላም፣ ስለ ዓለም ሁሉ ወንድማማችነት እንደሚናገሩ እናውቃለን። ግን እንዲያው በቀላሉ ለማለት ያህል ለለበጣ አይደለም። በራሳቸው መንፈሳዊ ቃላት ነው የሚናገሩት። እየጠበቅን ያለነው ለመስማትም የምንጓጓው ያንን ቃላቸውን ነው።
አቡኑ ከሞዛምቢክ በኋላ ወደሚጎበኟቸው ማላጋሽና ሞሪሸስ ህዝቦችም መልእክቶቻቸውን በቪዲዮ አስቀርጸው አስቀድመው ልከዋል። ለሞሪሸሳውያን በቋንቋቸው በጣሊያንኛ፣ ለማላጋሾቹም በቋንቋቸው በፈረንሳይኛ። አቡነ ፍራንሲስ የእንግሊዝ፣ የሂንዲ፣ የስፓኝ አፍና ላቲንም ያውቃሉ።
በደቡብ አፍሪቃ ክፍሎች ጸረ ፍልሰተኞች ጥቃት በተስፋፉበት በአሁኑ ወቅት ናይጄሪያውያን የበቀል እርምጃ ከመውሰድ እንዲቆጠቡ ናይጄሪያ መክራለች። ቢያንስ ሁለት የደቡብ አፍሪቃ ኩባንያዎች በደረሰባቸው ጥቃት ሳቢያ በከፊል ስራዎችን አቁመዋል። ከአገሪቱ ግዙፍ ኢኮኖሚ ያላት ናይጄሪያ የማስታወቂያ ሚኒስትሯ በትዊተር አማካኝነት ባስተላለፈው መልእክት ደቡብ አፍሪቃ ባሉት ናይጄሪያውያን ላይ የሚደርሰውን ጥቃት ለመበቀል በሚል በናይጄሪያ በሚሰሩ ወይም በሚንቀሳቀሱ የደቡብ አፍሪቃ ኩባንያዎች ላይ ዜጎቹ ጥቃት እንዳያደርሱ ነው የተማጸነው። ደቡብ አፍሪካ ውስጥ የውጭ ተወላጆች ይዞታ ናቸው በሚባሉ የንግድ መደብሮች ላይ የሚፈጸመው ጥቃት በሌሎች አፍሪካ ሀገሮች በሚሰሩ የደቡብ አፍሪካውያን ኩባንያዎች ላይም የበቀል እርምጃ ማስከተሉ አልቀረም። ሾፕዋይት ሆልዲንግ የተባለው የደቡብ አፍሪካ የተሰናሰለ ግሮሰሪ በአገር ውስጥ ገበያ እንዲሁም በናይጄሪያና ዛምቢያ ያሉ አንዳንድ መደብሮቹ በሚደርስባቸው ጥቃት ሳቢያ መዘጋታቸውን የሮይተርስ ዜና አገልግሎት ዛሬ ዘግቧል።
ዶሪያን የሚል ስያሜ የተሰጠው ሂሪኬን ወይም ከባድ አውሎ ነፋስ የተቀላቀለበት ማዕበል ኃይል የተዳከመ ቢሆንም አደገኛነቱ አልቀነሰም። ዛሬ ወደ ደቡብ ምስራቅ ዩናይትድ ስቴትስ ጠረፎች አምርቷል። በሃማስ ዶሪያን ያደረሰባትን ውድመት እየገመገመች ባለችበት በአሁኑ ወቅት ማዕበሉ አሁንም በሰዓት በ165 ኪሎ ሜትር ነፋስ ኃይል ሰሜን ምስራቅ የፍሎሪዳ ጠረፍ እየነጎደ መሆኑን የሂሪኬን ተንባዮች እየገለጹ ነው። በሃማስ በደህናው ጊዜ ሰዎች ለመዝናናትና ለእረፍት የሚሄዱባት ውብ ግዛት መሆኗ ይታወቃል።
የሆንግ ኮንግ ዋና ስራ አስፈጻሚ ኬሪ ላም ተከሳሾችን ለፍርድ ወደ ቻይና ለመላክ ቀርቦ የነበረውን የሕግ ረቂቅ መንግስት በኦፊሴል እንደሚያስቀረው አስታወቁ። በከተማይቱ ለሶስት ወራት ያህል የዘለቀውን ህዝባዊ ተቃውሞ የቀሰቀሰው ይህ የሕግ ረቂቅ እንደነበር ይታወሳል። ላም ዛሬ ባስተላለፉት በቪዲዮ የተቀረጸ መልእክት በወንጀል የሚጠረጠሩ ሰዎች ወደ ቻይና ተወስደው እንዲዳኙ የሚያዘውን ወይም የሚፈቅደውን የሕግ ረቂቅ እንደሚያስቀሩ አመልክተዋል። ኬሪ ላም ተቃዋሚዎቹ ካቀረቧቸው አምስት ጥያቄዎች አንዱን ፈጽመዋል። ፖሊሶች በተቃዋሚዎች ላይ ፈጸሙ የተባለው የጭካኔ ምግባር ነጻ ምርመራ እንዲካሄድበት፣ በቻይና ቁጥጥር ስር ባለችው ሆንግ ኮንግ የተሻለ ዲሞክራሲ እንዲኖር የሚሉትም ይገኙባቸዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ከመደበኛ ጊዜው ቀድመው አጠቃላይ ምርጫ ከመጥራት የተለየ አማራጭ እንደሌላቸው የብሪታንያ ጠቅላይ ሚኒስትር ቦሪስ ጆንሰን አስታወቁ። ጠቅላይ ሚኒስትሩ እዚህ ውሳኔ ላይ የደረሱት አንድ የምክር ቤት አባላት ቡድን የሀገሪቱን ከአውሮፓ ህብረት የመውጣት አጀንዳ ለመቆጣጠርና ለመያዝ በመወሰኑ መሆኑ ታውቋል። ሪቻርድ ግሪን ያጠናቀረው ዘገባ አለ፣ ሰለሞን አባተ ያቀርበዋል።
The people of this country will have to choose, Mr. Speaker. The leader of the opposition has been begging for an election.
የተቃዋሚዎቹ መሪ ምርጫ እንዲጠራ የጎተጎቱ መሆናቸውን ነው ጠቅላይ ሚኒስትር ቦሪስ ጆንሰን በአግቦ እየተናገሩ ያሉት። እርሳቸው ግን ምርጫው ያለ ጊዜው ቀድሞ እንዲጠራ እንደማይፈልጉ፣ ነገር ግን ተቃዋሚዎቹና ደጋፊዎቻቸው የእንግሊዝን ከአውሮፓ ህብረት መውጣት ለማዘግየት ድርድሮችንም ለማቆም የሚወስኑ ከሆነ ሌላ አማራጭ እንደማይተርፋቸው ነው የሚገልጹት። ፓርላማው ነገ ድምጽ ይሰጣል ተብሏል። የሕግ መምሪያው ትናንት ማክሰኞ በሰጠው ድምጽ 328 ለ301 በሆነ አብላጫ የጠቅላይ ሚኒስትሩን ከህብረቱ ያለውል የመውጣት ሐሳብ ለማገድ ተስማምቷል። እንዲህ አይነቱን የመውጣቱን ሂደት የማቆም እንቅስቃሴ ትርጉም የለሽ ሲሉ ይወቅሳሉ ጠቅላይ ሚኒስትር ቦሪስ ጆንሰን። ከእንደራሴዎቹ መካከል የተሰማ ድምጽ ነው። ጥሩ አጀማመር አይደለም ቦሪስ አሏቸው አንዱ። ሚስተር ጆንሰን በዚሁ የእንግሊዝ ከአውሮፓ ህብረት መውጣት አለመውጣት ጦስ ስልጣናቸውን በፈቃዳቸው የለቀቁትን ቴሬሳ ሜይን ከተኩ ጥቂት ሳምንታት ናቸው የተቆጠሩት። የቦሪስ ጆንሰንን ከህብረቱ ያለውልም ቢሆን የመውጣት ሐሳብ የሚቃወሙት ሊበራሎቹ ብቻ ሳይሆኑ ከራሳቸውም ወግ አጥባቂዎች ያፈነገጡባቸው ጥቂት አይባሉም። የእንግሊዝ ያለ ውልና ያለ ስምምነት ከአውሮፓ ህብረት መውጣት የሀገሪቱን ምጣኔ ሀብት ይጎዳል በሚል የሚሰጉት በህብረቱ ውስጥ የመቆየት ደጋፊዎች ጠቅላይ ሚኒስትሩ ከፈለጉ የሚጠይቁትን የቀደመ ምርጫ ከፊታችን ጥቅምት 21 በኋላ ማድረግ ይችላሉ ባይ ናቸው። ጥቅምት 21 እንግሊዝ ከህብረቱ መውጣት አለመውጣቷ የሚወሰንበት የተቆረጠ ቀን ነው።
ኢራን የሚሳይል ቅመማ መርሃ ግብሯን ደብቃለች በሚል ክስ የዩናይትድ ስቴትስ የጠፈር አገልግሎቷ ላይ ለመጀመሪያ ጊዜ ማዕቀብ ጣለች። ኢራን ወደ ጠፈር በማምጠቅ መርሃ ግብሯ ሽፋን የቦለስቲክ ሚሳይል ፕሮግራሞቿን እንድታዳብር ወይም እንድታበለጽግ ዩናይትድ ስቴትስ አትፈቅድም ሲሉ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ትላንት ተናግረዋል። አዲሱ ማዕቀብ የኢራን የጠፈር አገልግሎትን፣ የጠፈር ጥናት ማዕከልንና የኤሮኔቲክስ የምርምር ተቋምን የሚመለከት ነው ተብሏል። ማንኛውም በዩናይትድ ስቴትስ ያለ የእነኝህን ተቋማት ጥሪት ያግዳል። የአሜሪካ ዜጎች ከእነሱ ጋር እንዳይሰሩም ይከለክላል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬንን። መደበኛው ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል።
በስርጭታችን የጊዜ ሰሌዳ መሰረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ እንበል።
መንግስት በጣም መስራት ይጠበቅበታል። በጣም የሰላም ሁኔታ ማስጠበቅ አለበት። ከተማውን ከተማ አስተዳደሩም መንግስትም ህብረተሰቡም አንድ ላይ ተጋግዘን ለመስራት ዝግጁ ነን።
እኛ በቀን እስከ 5000 ሰው ድሮ እናስተናግድ ነበር። አሁን ደግሞ 1500 ማይደርስ።
በ2010 ዓመተ ምህረት ከነበረን የቱሪስት ፍሰት አንጻር ስናይ 2011 ላይ እንደ ክልል በአጠቃላይ ስናየው የውጭ ሀገር ቱሪስት ወደ 49000 ያህል ቁጥር መቀነስ የታየበት ሁኔታ ነው ያለው።
ጉዳት አንድና ሁለት የለውም። ቱሪስት ሰላም ይፈልጋል። እኛ አገልግሎት ሰጪዎች አገልግሎት የምንሰጥበት ቦታ ሰላም እንፈልጋለን።
በሐዋሳ ብጥብጥ የምጣኔ ሀብት ይዞታዋና የንግድ እንቅስቃሴዋ ተጎድቷል ከሚሉ የንግዱ ማህበረሰብ አባላት ድምጾች የተወሰደውን የሰማችሁት አድማጮች፣ በሁለተኛው አጋማሽ ዝርዝሩ ይሰማል። አሁን የዕለቱን አብይ ርዕስ
የኢትዮጵያ ብሔራዊ ምርጫ ቦርድ ወደፊት የሚያካሄደው ምርጫ በሀገሪቱ ከዚህ ቀደም ከተለመዱት ምርጫዎች ፍጹም የተለየ ነው ይላሉ የቦርዱ ሰብሳቢ። በዋናው መስሪያ ቤት የተጀመረው የቦርዱ የውስጥ አደረጃጀት ለውጥም በአገር አቀፍ ደረጃ እንደሚቀጥል አስታወቁ። ቦርዱ ከየትኛውም ወገን የሚመጣን ተጽዕኖ የሚቀበል እንዳልሆነም ገልጸዋል። መለስካቸው አምሃ ጋዜጣው መግለጫውን ተከታትሎ ተከታዩን አጠናቅሯል።
ብሔራዊ ምርጫ ቦርድ ዛሬ ከቀትር በኋላ በጠራው ጋዜጣዊ መግለጫ ባሰራጨው የጽሑፍ መግለጫ በሁለት መሠረታዊ ጉዳዮች ላይ እንደሚያተኩር ያሳያል። የመጀመሪያው ቦርዱ በዋናው መስሪያ ቤት ደረጃ የጀመረውን የአደረጃጀት ለውጥ በአገር አቀፍ ደረጃ እንደሚቀጥልና የዚህም ጥናት እንደተጠናቀቀ የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለጋዜጠኞች አብራርተዋል። በክልል የምርጫ ቅርንጫፍ መስሪያ ቤት በኃላፊነት እጩ ሆነው ሊቀርቡ ለሚፈልጉ ኢትዮጵያውያን ሁሉ የተቀመጡ መስፈርቶችን የጽሑፉ መግለጫ ዘርዝረዋል። ከቀድሞ አደረጃጀት እንዴት ሊለይ እንደሚችል ከጋዜጠኞች ለቀረቡላቸው ጥያቄም ወይዘሪት ብርቱካን አጠቃለው መልስ ሰጥተው ነበረ።
ኃላፊነቱን ከወሰድን በኋላ ብዙ ያየናቸው ነገሮች አሉ። በፓርቲ የቀላጤ ደብዳቤ ሙላ የተመደቡ የስራ ኃላፊዎች እንዳሉ አረጋግጠናል። ያንን ይዘን ልንቀጥል አንችልም፣ እንቀይረዋለን። እንዳለ ስትራክቸሩ እንዴት እንደገና እንደሚዋቀር ገለልተኝነታቸው እየተረጋገጠ የስራ ብቃታቸው፣ ልምዳቸው፣ ፕሮፌሽናል ካፓሲቲያቸው የታወቀ ሰራተኞች እንዲኖሩ የምናደርግበት ሁኔታ በዝርዝር ወጥቶ አሁን በቅርብ ጊዜ ይፈጸማል። ግን ጥናቱ እየተጠናቀቀ ነው ያለው።
ለወይዘሪት ብርቱካን አያሌ ጥያቄዎች ከጋዜጠኞች ተሰንዝረዋል። የሚቀጥለው ምርጫ በአገሪቱ ላለፉት 10 ዓመታት ከ5 ያላነሱ ምርጫዎች እንደተካሄዱ ከተመን ያስገባና ይህንንም መደበኛ የምርጫ አካሄድ እንደሆነ በማስታወስ የሚመሩት ተቋም ተመሳሳይ መንገድ ይከተል እንደሆነም ጥያቄ ቀርቦላቸው ነበረ።
መደበኛ ምርጫ ነው ወይ ለማድረግ የሚዘጋጀው? በፍጹም መደበኛ ምርጫ አይደለም ይሄ ቦርድ ሊያደርግ እየተዘጋጀ ያለው። መደበኛ ምርጫ ለማድረግ ቢሆንማ ቦርዱንም እንደገና ፍርሶ መስራት ባላስፈለገ ነበር። መደበኛ ማለት እስካሁን የነበረው ለማለት ከሆነ ማለት ነው። አጠቃላይ በመንግስትም በኩል በእኛም በኩል ያለው አረዳድ እስካሁን የሄዱት ሂደቶች ወይም የተደረጉት ምርጫዎች የህዝቡን አመኔታ ሊያገኙ አልቻሉ፣ የተቋሙን ገለልተኝነት ሊያረጋግጡ አልቻሉ። ስለዚህ ያንን ለመመለስና ትክክለኛ አቋሙ ላይ ተቋሙ እንዲቆም ለማድረግ ምርጫዎቹም ደግሞ ዜጎች በትክክል የሚያምኑበት ድምፅ በሀቀኝነት የሚቆጠርበት ግልጽ የሆነ ምርጫ እንዲሆን ለማስደረግ መሻሻል አለበት ብሎ ስለታመነ ነው ማሻሻያዎችን እያደረግን የቆየ ነው። ህግ የቀየር ነው፣ ሰው የቀየር ነው። ከዚህ በኋላ አደረጃጀታችንም እታች ድረስ የምንቀይረው።
አክለውም የሚመሩት ተቋም አላማ ነው ያሉትንም ለጋዜጠኞች አብራርተዋል።
ነጻ የሆነ ምርጫ ማድረግ፣ እውነተኛ የሆነ ምርጫ ማድረግ፣ በሂደቱም ደግሞ ለዜጎችም ለሲቪል ሶሳይቲም ለፖለቲካ ፓርቲዎች የምናደርጋቸው ነገሮች በፍጹም ገለልተኝነት እየተደረጉ በፍጹም እውነተኝነት እየተደረጉ የኢሌክሽኑን ኢንቴግሪቲ ጠብቀው እየተደረጉ መሆናቸውን የሚያሳይ ስርዓትና ግልጸኝነት አደራጅተ መሄድ ነው የምንፈልገው። የመጨረሻው ውጤት ህዝቡ አመኔታ የሚሰጠው የምርጫ ውጤት ማምጣት ነው ማለት ነው።
ከሲዳማ የክልልነት ጥያቄ ጋር በተያያዘም መግለጫው የውሳኔ ህዝቡን ስራ አፈጻጸም ባጭሩ ዘርዝረዋል። አንዳንድ ጋዜጠኞች በዚህ ጥያቄ ምክንያት ከጥቂት ወራት በፊት በሲዳማ ዞን የደረሰውን የህይወት ጥፋትና የንብረት መውደም አስታውሰው ለዚህ የቦርዱ ተጠያቂነት ምን መሆን እንዳለበት ጠይቀው ነበረ። የቦርዱ ሰብሳቢ የሚመሩት ተቋም የግዴታውንና የመብቱን ወሰን ጠንቅቆ የሚያውቅ ነው ካሉ በኋላ ለደረሰው ጉዳት ግን ሊጠየቅ እንደማይገባ አሳስበዋል። ተቋማቸው ከማንኛውም ወገን የሚመጣን ተጽዕኖ እንደማይቀበልም አክለው ተናግረዋል።
በእኛ በኩል ያለብንን ግዴታ ጠንቅቀን እናቃለን፣ ያለብንን ግዴታ ደግሞ እየተገበርን ነው እንላለን። በሂደቱ መዘግየት ታይቶ ነበረ። የዘገየበትን ምክንያትም ገልጸናል። አሁንም ግን ጊዜ አለን ብለን አምነን ካስቀመጥ ነው የጊዜ ገደብ የአንድ ዓመት ጊዜ ውስጥ አስቀድሞ ማለት ነው ገደቡ ሳይጠናቀቅ ህዳር 3 ህዝበ ውሳኔውን ለማደራጀት እና ለማስፈጸም እቅድ ይዘናል፣ ኃላፊነታችንን እንወስዳለን። እና ይሄ ነው በእኛ በኩል ያለው። እዚህ ውስጥ ማንም ተመርኳዥ ወይም ምርጫ ቦርድ ላይ የሚጫን ነገር አላየሁኝም። ወደፊትም ደግሞ ያንን ለመቀበል ዝግጁ የሆነ ተቋምም እኔ በምመራው ተቋም እንዳልሆነ በዚህ አጋጣሚ ላረጋግጥላችሁ እፈልጋለሁ።
በመጪው ዓመት እንደሚካሄድ በሚጠበቀው ምርጫ ቦርዱ 50 ሚሊዮን ህዝብ ይሳተፋል ብሎ እንደገመተ ወይዘሪት ብርቱካን ተናግረዋል። ይሁንና ምርጫ ቦርዱ በራሱ በሚያከናውነው ስራ የመራጮች ምዝገባ እንደሚረጋገጥ ጠቁመዋል።
የመራጮቻችንን ቁጥር እኛ ራሳችን በመዘገብ ነው መረጃ ላይ ነው የምንወስነው። ስንመዘግብ ደግሞ ሁሉም ሚዲያዎችም ፓርቲዎችም ሌሎች ታዛቢዎችም በግልጽ የሚያዩት ችግር አለው ካሉ ደግሞ ኮንቴስት የሚያደርጉት ኮንቴስት ሲያደርጉ የት አቤቱታ ማቅረብ እንደሚችሉ እንዴት ብሎ ሊጣራ እንደሚችል በጣም ዝርዝር የሆነ የህግ አሰራር አውጥተናል። በፊትም ነበረ፣ አሁን ደግሞ ሞር ለማጠናከር ሰርተናል። እሱን መረጃው ወይም የዴታ ኳሊቲው በደንብ የተረጋገጠ የመራጮች መዝገብ ይኖረናል ማለት ነው። ከዛ አንጻር ምንም በህዝብ ብዛት ላይ የሚነሱ የመረጃ ክርክሮች የምርጫውን አፈጻጸም ላይ የሚያመጡብን ችግር የለም ብዬ ለማለት ፈልጌ ነው።
ከጋዜጠኞች አያሌ ጥያቄዎች ቀርበዋል። በተለይ ግን ትኩረት ያገኙት በአሁኑ ጊዜ በቦርዱ ቅሬታ ባላቸው ፓርቲዎችና ከዚህ ጋር ተያይዘው ለቀረቡ ጥያቄዎች የቦርዱ ሰብሳቢ የሰጧቸውን መልሶች ወደፊት ይዘን እንቀርባለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አመሃን ለዘገባው እናመሰግናለን። አድማጮች፣ በተከታዩ ዘገባ ደግሞ ወደ ደቡብ አፍሪካ ነው የምንሻገረው። ደቡብ አፍሪካ የሚኖሩ ኢትዮጵያውያን ሰሞኑን በተከሰተው መጤ ጠል ጥቃት ብዙ ጉዳት እንደደረሰባቸው እየተገለጸ ነው። ብዙዎች በአካባቢው ነዋሪዎች ሱቆቻቸው እንደተሰበሩና ንብረት እንደተዘረፈባቸውም ገልጠዋል። በደቡብ አፍሪካ የማህበረሰብ ተወካይ የጸጥታው ሁኔታ አሁንም አለመሻሻሉን ነው ለአሜሪካ ድምፅ የገለጡት። ገልሞ ዳዊት ከናይሮቢ ዝርዝሩን ይዟል።
ከእሁድ ጀምሮ በደቡብ አፍሪካ በተለይ በጆሃንስበርግ ከተማ አቅራቢያ በሚገኙ ትናንሽ ከተሞችና መንደሮች ውስጥ በውጭ ሰዎች ላይ በተፈጸሙ መጤ ጠል ጥቃቶች በርካታ ኢትዮጵያውያን ንብረታቸውን መዘረፋቸውን ተናግረዋል። የጥቃቱ ስፋትና ሁኔታ አስፈሪ መሆኑን ኢትዮጵያውያኑ ገልጸዋል። አቶ ዘሩን በጆሃንስበርግ ከተማ ለ9 ዓመታት ኖረዋል። ይህ አንድ ልጅ አባት ሲሆኑ መደብራቸው ሙሉ በሙሉ መውደሙን ይናገራሉ።
አይ በጣም እንደዚህ ኢቨንት የሚገለጽ አለ። በጣም ከባድ ሁኔታ ላይ ነበር። በጣም አስጊ ነበር። እኔ እንዲሁም ከምኖርበት ወጥቼ ጓደኛዬ ጋር ያለው ሆስቴል የሚባል እንትን አለ፣ የእነሱ የሚሰባሰቡበት ዜጎች የሚሰባሰቡበት ማለት ነው። ከዛ ጎን ነው የኔ ቤት ያለው። ረብሻ ሲነሳ ጊዜንና ሚስቴን ይዤ ወጣሁ። ንብረት ወስደዋል እንዳለ ምንም ቦትል ስቶር ነበረኝ፣ እሱም እንዳለ ነው ወሰዱ። አረ ምንም ተስፋ የለም። እያገር በቃ ያስጠላል። ስንት አመት ለፍተ የገነባውን በአንዴ ስታጣ በዛ ያስጠላል።
ከዛ በኋላስ ወደ ስራ ቦታው ተመልሷል?
አዎ ሄድኩኝ። አየሁት እና በሩ ምናምን አስበያየርኩኝ። አንድ 7 ፍሪጅ ቀርቶ ነበር እሱ እንዳይወሰድ ብዬ በር ምናምን አስበያየርኩት። ምንም ፖሊሶቹ በእነሱ ሳይድ ነው ያሉት። የእኔ ቤት አሁን ሲሰበር ፖሊስ ቆሞ ነበር ፊት ለፊት ጭራሽ። አሁን ነው እንደ ማረጋጋት የጀመሩት። ከትላንት ማታ ጀምሮ ፖሊሶቹ በቃ አክሽን መውሰድ የጀመሩት እንጂ ምንም ያደረጉት ነገር የለም ነበር።
አቶ ደገፈኝ በየነ ለጥቃት መጋለጣቸውን ከሚናገሩ ኢትዮጵያውያን ፍልሰተኞች አንዱ ነው። ጆሃንስበርግ ከተማ ኦሬንጅ ግሮቭ አካባቢ ነዋሪ ሲሆን በዚያው በሚኖርበት ቀበሌና አልፎም ደግሞ ሶዌቶ ውስጥ የፍጆታ እቃዎች የሚሸጥበት መደብር እንዳለው ይናገራል።
እኔ ሱቄ ወንድሞቼ የሚሰሩበት ሱቅ 2 ሱቅ ነው ሶዌቶ አካባቢ ያለው። አንዱን ሱቅ የተወሰነ እቃ ወጥተን ተመልሰን ወደ ቤት መጠን መኪና ሞልቶብን ሁለተኛ ቀን ሲንሄድ ወደ 3 ፍሪጅ እና ውስጥ የነበረው እቃዎች የኮልድሪንክ ክሬቶች መጀመሪያ ቀን ራሱ በመሳሪያ ሰው ይዘን ሄደን ነው የተወሰነ እቃ ይዘን መጠነው። ከዛ ለነፍሳችን ፈርተን እኛ ከዛ ኤሪያ ሸሸን። ከዛ በኋላ ሁለተኛ ቀን ተመልሰን ሲንሄድ 3 ፍሪጅ እና እንደገና ውስጥ የነበሩ የቀሩ እቃዎችን በሮችን ሰባብሮ ያንን ነው ያወጡብኝ የኔን። እና ብዙ ሰዎች 10 አመት 9 አመት የለፉበት እኔ እንኳን እግዚአብሔር ይመስገን ሰውንም የተወሰነች ነገር ስላለች ያቺን ሰርቫይቭ አረጋለሁ። ግን ከኔም የተሽ የባሳ አስር አመት ዘጠኝ አመት እድሜ ልካቸውን ያፈሩትን ንብረት ሉዝ ያረጉ ሰዎች አሉ። ሴቱ አካባቢ በሳምንት ሁለት ጊዜ ነው ድርሰው የተካሄደው።
ምን ያክል ይሆናል አሁን አንተ የተዘረፍከው ንብረት?
ከ80,000 ብር የሚሆን ያህል ነው በሳውዝ አፍሪካ ገንዘብ የተዘረፍኩት ንብረት።
ከአንተ ሌላ የተዘረፉ ብዙ ኢትዮጵያን አሉ?
በጣም ብዙ ናቸው። እንደ እኛ በከፊል ተርፈናል፣ የተወሰነውን አውጥተናል። እንዳለ ሱቃቸውን ተወስዶ በጣም እንዳለ በብዛት ነው የተዘረፉት። በዚህ ዙር ወደለም ድሮ ሎኬሽን ነበር ድርሰው የሚበዛው። አሁን ከታውን ራሱ እኔ ጎረቤቶቼ መኪና ውስጥ እቃ ኖርማል ፕሌን እቃ መኪና ውስጥ ያስቀመጡ መኪናቸው ተሰብረውላ ብዙ ሰዎች ናቸው እየተዘረፉት። በዚህ ዙር እንደው በሳውዝ አፍሪካ ያልተዘረፈው ሰው በጣም ጥቂት ነው። በቃ አጋጣሚ እንደው እግዚአብሔር ሲያድነው ነው እንጂ በከተማም በገጠርም ያሉ ሳውዝ አፍሪካ ጆበርግ ኤሪያዎች በብዛት ተዘርፈዋል።
ደግፈኝ መኖሪያ ሰፈሩ አካባቢ እንዲህ አይነት ችግር አለመከሰቱን ቢገልጽም የሀገሩ ፖሊስ ግን ህግ በማስከበር በኩል ቸልተኝነት እንዳለበት ይናገራል።
መከላከል ይችሉ ነበር ይህንን ጉዳይ ይህንን ዘረፋ እንዲደረግም በዋናነት ትብብሩ የፖሊስ ትብብር ነው። ማስቆም ይችላሉ።
አሁን ያለው ሁኔታስ እንዴት ነው? ተረጋግተዋል? ወደ ስራ ተመለሳችኋል?
አልተመለስንም። ምንም ወደ ስራ የመመለስም እንትን የለውም፣ ድባብ የለውም። አይደለም ኢትዮጵያውያኖች፣ ሌላ ስደተኞች፣ ነጮቹ ራሱ በዚህ ጉዳይ ላይ በቃ ሳውዝ አፍሪካ በዚህ ሰዓት አገሩን የምንለቅበት ጊዜ ነው፣ እንደዚህ ነገር እየተከሰተ ስለሆነ አገሩን የምንለቅበት ሁኔታ ነው የሚታየን ብሎ ነው አንዳንድ መግለጫ ሲሰጡ ነጮቹ የሚሰጡ። ኢትዮጵያውያኖቹ በብዙ ነገር ነው እዚህ ሀገር የተጎዱት። ኖርማሊ ኢትዮጵያ ዊ በብዙ ነገር ነው የተጎዳው። ሌሎቹ ሀገር አሁን ናይጄሪያ ፎር ኤግዛምፕል አንድ ሰው ቢሞት አገሩ ላይ ይሰማል። በቃ እንዴት ናይጄሪያዊ ሞተ ተብሎ አገሩ መንግስት ድረስ ነው የሚሰማው። ኢትዮጵያዊ በብዛት ነው የሚሞተው። አሁን ኦልሬዲ ይሄ እንኳን አታክ ነው። ከዚያም በፊት በሌባ በምን በምን ብዙ ኢትዮጵያዊ ነው የሚገደለው። በዚህ ርብሻ ጊዜ ራሱ አንድ በቅርብ የሚያውቀው ልጅ በአምስት ቤት ተመቶ ሞቷል።
የጸጥታ ሁኔታ አለመሻሻሉን ከሚናገሩት ፍልሰተኞች እና ስደተኞች መካከል የኢትዮጵያውያን ማህበረሰብ ምክትል ሰብሳቢ አቶ ናዊ ሙሳ አንዱ ናቸው።
ኢትዮጵያዊን በተመለከተ ባለፈው ይሄ ነገር ተከስቶ ወደዛ አካባቢ ሄዶ የነበሩ ሰዎች ከዚያ ሲመለሱ ያው በመኪና አደጋ የሞቱ እና እንደዚህ አይነት ነገር ነው ያለው። እንግዲህ ሌሎቹም የተዘረፉ ሱቆች አሉ፣ የተቃጠልባቸው ቤታቸው፣ ሱቃቸው የተቃጠልባቸው አሉ። በአሁኑ ሰዓት በእርግጠኝነት ይሄን ያክል ንብረት ወድመዋል፣ ይሄን ያክል ሰው ተጎድተዋል ተብሎ ለማስቀመጥ አካባቢውም ገና ያለው ሁኔታ ያልተረጋጋ በመሆኑ ያለውን ነገር በትክክል ይሄ ነው ብለን ዳታውን እና ትክክለኛውን ማረጃ ማስቀመጥ ቢከብደንም እንግዲህ ጉዳት በተለያዩ ቦታ ሰዎቻችን በሚኖሩበት አካባቢ እንደነ አሌክሳንድሪያ፣ ጁልየስ፣ ጀርምስተን፣ ቶኮዛ እና በጆሃንስበርግ ዙሪያም ደግሞ ዲፕስታውን እና ማይልቪል የሚባሉ አካባቢዎች ብዛት ያው እንዲህ አይነት ጉዳት ተፈጥሯል።
እሁድ ማታ የጀመረው ጥቃት አሁን ቢቆምም የአካባቢው ሰላም መረጋጋት ግን አለመመለሱን አቶ ናዊ ተናግረዋል። መሰል ጥቃቶች በአገሩ በሚኖሩ ትውልድ ኢትዮጵያውያን ፍልሰተኞች ላይ ሲደርስ በደቡብ አፍሪካ የሚገኘው የኢትዮጵያ ኤምባሲ ድጋፍ ይሰጣቸው ወይም ይደርስላቸው እንደሆነ ጠይቃቸው ነበር።
ከፍተኛ ችግር የነበረበትና ሰዎቹ ወደ መኖሪያ ቤት ሁላ በመሄድ ላይ በክራውድ ወይ ደግሞ በጣም ግዙፍ በሆነ ኃይል ለመዝረፍ በሚሯሯጡበት ጊዜ እኛ በውስጥ በኩል ያሉ የፖሊስ አካላቶችንም እንደ ስቴሽን ኮማንደሮች ሌሎችንም በምናነጋገርበት ጊዜ በአጋጣሚ አምባሲውን በአካባቢያችን ነበሩ። ይሄ ምንም ነገር እናንተም ኢንተርፌር ብታደርጉ ብለን ስንላቸው ከፍተኛ ደህንነት መዋቅር ጋር ተደዋውሎ ሲናገሩ እና መልስያት እንግዲህ ያው ይህን ነገር እነሱ ባደረጉት ሪፖርት መሰረት የወሰዱት እርምጃ ይኑር አይኑር ውጤቱን ለነሱ ሪፖርት ያድርጉ አድርጉ የሚያውቁ ነገር የለም። ግን በእርግጥ እነሱ ኢንተርፊር አድርጎ ሪፖርት ሲያደርጉና ሲጠይቁ እንደነበሩ አይተናል።
የኢትዮጵያ ውጭ ጉዳይ ሚኒስቴር ደቡብ አፍሪካ ውስጥ በሚኖሩ የውጭ ሀገሮች ሰዎች ላይ እየደረሰ ያለውን ጥቃት ትናንት ባወጣው መግለጫ አውግዘዋል። ባለፈው እሁድ ምሽት ከጥቃት አድራሾች ለማምለጥ ሲሞክሩ በመኪና አደጋ የሞቱት ሁለት ኢትዮጵያውያን አስክሬኖች ስርዓተ ቀብር በጆሃንስበርግ ከተማ መፈጸሙን የማህበረሰቡ ተወካይ ለአሜሪካ ድምፅ ተናግረዋል። ለአሜሪካ ድምፅ ገልሙ ዳዊት ከናይሮቢ።
ገልሙ ዳዊት እናመሰግናለን። አሁንም ደቡብ አፍሪካ በሚካሄደው ጥቃት ጉዳይ እንቆያለን። በደቡብ አፍሪካ በውጭ ሀገሮች ዜጎች ላይ እየተካሄደ ባለው ጥቃት ኢትዮጵያውያንም ሰለባ መሆናቸውን ያስታወቀው የውጭ ጉዳይ ሚኒስቴር ድርጊቱን አውግዟል። የሀገሪቱ ባለስልጣናት አስፈላጊውን ጥበቃ እንዲያደርጉም ጥሪ አቅርቧል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢያት ጌታቸው ማምሻውን ለአሜሪካ ድምፅ ሬዲዮ በስልክ እንደገለጹት ደቡብ አፍሪካ የሚገኘው ኢትዮጵያ ኤምባሲ ለዜጎች መርጃ እያደረሰና አስፈላጊውን ክትትል እያደረገ ነው። ያነጋገራቸው እስክንድር ፍሬው ነው። ስለደረሰው ጉዳት መጠን ተጠይቀው ከሰጡት ምላሽ ይጀምራል።
ደረሰው ጉዳትን ያስመልክቶ እዛ የሚገኘው የኢትዮጵያ ኤምባሲ ከኢትዮጵያ ኮሚኒቲ አባላት ጋር ሆኖ የቅርብ ክትትል እያደረገበት ይገኛል። በዚህ አሁን ባለንበት ሰዓት ደረሰው ጉዳት መጠን ይሄ ነው ብሎ ለማስቀመጥ እዛ አይቻልም። በምን ደረጃ እንዳለ አሁን ባለንበት ወቅት ዝርዝሩ መረጃ ገና አልተሰባሰበም።
አቶ ነቢያት እንግዲህ የደረሰውን ጉዳት ወይም ድርጊቱን አውግዛችኋል። ለጉብኝት በዚያ የሚገኙት ፕሬዚዳንት ሳህለወርቅ ዘውዴም እንደዚሁ በውጭ ሀገራት ዜጎች ላይ የሚሰነዘረውን ጥቃት አውግዘዋል። አሁን ማምሻውን ይፋ እንደተደረገው እናንተ በወጣችሁት መግለጫ የደቡብ አፍሪካ ፕሬዚዳንት ሲሪል ራማፎዛ እየተናገሩትን የገቡትን ቃልም ጠቅሳችኋል። በየደረጃው የሚገኙ የደቡብ አፍሪካ ባለስልጣናትን በድርጊቱ የተሳተፉ አካላትን በቁጥጥር ስር እንዲያውሉ የኢትዮጵያን ደህንነት እንዲጠበቅ ጥሪ አቅርባችኋል። ይህ እንዲሳካ ምን አይነት ዲፕሎማሲያዊ ስራ እየተሰራ ነው?
አዎ፣ እንደተጠቀሰው በመግለጫችን የደቡብ አፍሪካው ፕሬዚዳንት ጥቃቱን አስመልክቶ የሰጡት መግለጫ አለ። እዛ ላይ እነሱ ሀገር የጸጥታ አካላት ጉዳዩን በቁጥጥር ስር ለማዋልና ዜጎችም የተለያዩ የውጭ ሀገር ዜጎችም ለእንዲህ ያለ አደጋ ያጋለጡ እንደማይገባ ነው ያሳሰቡት። እሱን እኛ በኩል አድንቀን፣ በቀጣይ ግን ዜጎቻችን በጌታው ዋስትና ሊኖራቸው ወደሚገባው በኩል ጥሪ ያቀረብነው እዛው ሀገር ውስጥ ያሉ ኢትዮጵያን ኤምባሲ ጨምሮ የሌሎችም የአፍሪካ ሀገሮች ኤምባሲዎች፣ አምባሳደሮች እና ዲፕሎማቶች በጋራ በመሆን ከሳውዝ አፍሪካ መንግስት አካላት ጋር የጋራ ጥረት የማድረግ የመመካከር ስራዎች እየተሰሩ ነው።
አቶ ነቢያት ጌታቸው የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ፣ በጣም ነው የማመሰግነው ስለ ጊዜ ወስዶ አሜሪካ ድምፅ ሬዲዮ አድማጮች። እንግዲህ ሰሞኑን ደግሞ የሚኖሩ ለውጦች ካሉ እንደ ዛሬው እንደምናገኘው ተስፋ አድርጋለሁ። በጣም አመሰግናለሁ። ዛሬ
እኔም አመሰግናለሁ።
እስክንድር ፍሬውን ለዘገባው እናመሰግናለን። ተከታዩ ዘገባ ደግሞ ወደ ድሬዳዋ ያሻግረናል። በድሬዳዋ በተቀሰቀሰው የቺክንጉያ ወረርሽኝ በሕክምና ተቋማት ዘገባ መሰረት የታማሚዎች ቁጥር 20,000 ገደማ እንደደረሰ ተገለጠ። የጤና ቢሮ ችግሩ ጎልቶ በታየባቸው ሰፈሮች ቤት ለቤት የመድኃኒት ርጭትና ውሃ ማፋሰስ ስራ ተጀምረዋል ይለናል አዲስ ቸኮል። የፌዴራሉን ጤና ጥበቃ ሚኒስቴር ባለሙያዎችንና 1.2 ሚሊዮን ብር ለድሬዳዋ ድጋፍ ማድረጉንም ዘርዝሮ ተከታዩን አጠናቅሯል።
ድሬዳዋ ከወር በፊት እንደገባና ከሶስት ሳምንት በፊት ሪፖርት እንደተደረገ የሚታወሰው የቺኩንጉንያ ወረርሽኝ በየቤቱ በርካታ ሰዎችን ለአልጋ እንደዳረገ ነው የታማሚ ቤተሰቦች የሚገልጹት።
በራ መንግስቱ ይባላል። ሰፈሬ ብቻቱ ነው፣ ቀጠና 3። እቺ በሽታዋ በቃ ሁሉም ታሞ ነው የተኛው። በአንድ ቤት 4 ሰው 5 ሰው ነው የተኛው። ቤተሰቦች 4 ሰው ነው የተኛው። አንድ እኔ ነኝ ያልተኛው እስካሁን ያለው። እነዚያን የተኙትን ፓራስታሞልና ቤት ውስጥ አስተኝተን ውሃ የተለያየ ነገር በመስጠት በፈሳሽ መልክ እየወሰዱ አሁን አገግሞ ድኗል።
ሌሎች ጎረቤቶች አካባቢ ሰፈራችን
ሁሉም ሰው ያልተኛ ሰው የለም። አንድ ከጎረቤቴ ነበሩ። ከኔ ቤት ቀጥሎ ያሉት 2 ባልና 5 ሁለት ልጆች ነበሩ። 4ቱም አንድ ላይ ታሞተኙ። ውሃ እንኳን የምሰጣቸው ሰው አልነበራቸው። በእውነት እኛው ውሃ እየሰጣናቸው ምን እያልን ውሃ እየጠጡ እንኑ ፓራስተሞል እየወሰዱ ፈሳሽ እየተጠቀሙ ድኖታ ነሱ። እነሱም አሁን ጎረቤቶች ናቸው የሚያስታምሟቸው።
ጉዳቱ ኢኮኖሚያዊ ጭምር ነው። በድሬዳዋ አስተዳደር ከሚገኙ ጤና ጣቢያዎች መካከል የጎሮ ጤና ጣቢያ ለምሳሌ በአንድ ጊዜ 12 ሰራተኞቹ ታመው መደበኛ የሕክምና አገልግሎት ለመስጠት የሌሎችን ድጋፍ ፈልጎ ነበር። የድሬዳዋ ጤና ቢሮ ባለሙያዎች ለክትትል በተለያዩ ፋብሪካዎች ሲዘዋወሩም ከሁሉም ተቋማት የሚቀርብላቸው ጥቆማ በሽታው ሰራተኞቻቸውን ከስራ ውጭ እያደረገባቸውና የተቋማቸውንም ኢኮኖሚ እየጎዳ መሆኑን ነው። በአሁኑ ሰዓት በድሬዳዋ ጤና ተቋማት ሪፖርት የተደረገው የቺኩንጉንያ ተጠቂዎች ቁጥር 20,000 ገደማ መድረሱን የፌዴራል የህብረተሰብ ጤና ኢንስቲትዩት ትላንትና ይፋ አድርጓል። ቺኩንጉንያ መድኃኒት የሌለውና የህክምና ተቋማት የህመም ማስታገሻ ብቻ ነው የሚሰጡት በመባሉ በሽታው ሌላ የጎንዮሽ ችግር ካላስከተለባቸው በስተቀር በርካታ ተጠቂዎች ወደ ህክምና ተቋማት ስለማይሄዱ እንጂ ቁጥሩ ከዚህም በላይ ሊሆን እንደሚችል የበርካቶች እምነት ነው። አንዳንድ የከተማዋ ነዋሪዎች ቺኩንጉንያ ሰዎችን እየገደለ ነው ቢሉም የህብረተሰብ ጤና ኢንስቲትዩትም ሆነ የድሬዳዋ ጤና ቢሮ በበሽታው እስካሁን የሞተ ሰው የለም ነው የሚሉት። በሽታው በተለይ በእድሜ የገፉትና ህጻናትን ለከፋ ህመም የሚዳርግ ከመሆኑ አንጻር በቺኩንጉንያ አቅማቸው የተዳከሙ ህሙማን በደባል በሽታዎች ለልፈት ሊዳረጉ እንደሚችሉ ግን የህክምና ባለሙያዎችም ይስማሙበታል። በርካታ ሰዎች ፈውስ ፍለጋ የተለያዩ አማራጮችን እየሞከሩ ናቸው። የለጋር የሰፈር እናቶች ድሬዳዋ ለዘመናት ትታወቅበት የነበረውን ፍቅርና መተሳሰብ ትታ በብሔር ሽኩቻ ተደጋጋሚ ግጭት ውስጥ መግባቷ አምላክን ስላስቆጣ ነው ይህ ችግር የወረደብን ብለው በባህላዊ መንገድ አምላክን እየለመኑ ናቸው።
እንደዚህ መጥፎ ነገር ሲመጣ ሰው ተሰባስቦ አንድ ላይ አማራ ክርስቲያን ሳይባል ሰው ይቀቀላል፣ ምልላል፣ ጸሎት ይደረጋል እና ተበልቶ ምናምን ይበተናል። ዝናብ ቆይ ራሱ እንደዚህ አንድ ዛሬ ዝናብ ከረ ምንድን ነው ይሄ ፀሐዩ ከረ ተባለን። አንድ ና ደጅ ላይ ቁጭ ብለን አፍሊተን ልፎት እናረግ ከሳቱ ዝናብ የሚመጣበት ሁኔታ አለ። ያንም በመገናዘብ እንግዲህ ይሄኛ ወረርሽኝ ነው በማለት ተነጋግረን ሲ ቡና ቆልጠን በቅቤ ሽታይዛን ነገር አለ እሱ ሸፍካ አርገን ንፎ ቁጭ ተጥቶ እንግዲህ መጥፎ ምንቶችን ያጠፋል የሚባል እምነት ስላለ እሱን አድርገን ተሰባብተን እኔ ሰበሰብኳቸው። እንግዲህ አማራ መላልኩም ኦሮሞ መላልኩም ያን ጎረቤቶችን ተጠራርተን ይሄ ነገር ጋር ይደረጋል እስኪ እናድርግ መልማን አድርጋላለ ሁሉ ከአንዳንዱና ሶስታችን አንድ ላይ ተሰባስበን ግቢያችን ላይ ንፎ አደረግን ተጠራራን ጸሎት አደረግን ንፎ ረጨን ቡናችን ጠጣን ቁጭ ተጠጣ ከዛ የወረርሽኝ ይውጣልን በቃ በማለት ጥላቻ ነው ሁሉ የሚያመጣብለን ጎረቤት አንድ ተያይ አማራውን ለብቻ ኦሮሞውን ለብቻ ደረውን ለብቻ በቃ እንደዚህ ነው የምንታየው በአሁን በመጣ ሁኔታ። ይሄ ነገር ግን እንደ ድሯችን ፍቅራችን ይመለስ ተባብለን እንደዛ ተለያየን እልሃለሁ።
የጤና ቢሮ ኃላፊ ዶክተር ፏድ ግን አሁን በቺኩንጉንያ ላይ የሚታየው የስርጭት ሁኔታ ማንኛውም ወረርሽኝ ሲከሰት የሚታይ ነው ይላሉ። ወረርሽኙ በሂደት የስርጭት ከፍታ ጫፍ ላይ ደርሶ መረጋጋቱ አይቀርም ይላሉ። የህብረተሰብ ጤና ኢንስቲትዩት ትላንት ይፋ ባደረገው መረጃ 87% የድሬዳዋ ቤቶች ውስጥ የቺኩንጉንያ አማጭ ትንኞች ይገኙባቸዋል። ችግሩ ጎልቶ ይታይባቸዋል በተባሉ ሰፈሮች ማለትም ከተማ ገንደቆሬ ሳቢያን ገንደገራዳ ለጋሃሬና ጎራባይ ሰፈሮች ቤት ለቤት የመዳኒት ርጭት ስራ እየተሰራ እንደሆነ ዶክተር ፏድ ተናግረዋል። በዚህ ሂደት የፌደራል ጤና ጥበቃ ሚኒስቴር ዝምታ ተገቢ አይደለም ያሉ ህሙማን አሉ። ይሁንና ዶክተር ፏድ ሚኒስትር መስሪያ ቤቱ ዝም አላለንም እየደገፈን ነው ብለዋል። ስካውን የቺኩንጉንያ ታማሚዎች በመንግስት የጤና ተቋማት ንጻ ህክምና እንዲያገኙ የ1.2 ሚሊዮን ብር ድጋፍ ማድረጉንና በቀጣይም ተጨማሪ አልጋ ጎበሮችን ድጋፍ ያደርጋል ብለው እንደሚያምኑ ይገልጻሉ። ሆኖም እዚሁ ድሬዳዋ በከፍተኛ አመራሩ ዘንድ ያለው ቁርጠኝነት በመካከለኛና በቀበሌ ደረጃ ባሉ አመራሮች ሰዎችም እየተስተዋለ ባለመሆኑ ከነሱ የምንጠብቀው ድጋፍ እያገኘን አይደለም ይላሉ ዶክተር ፏድ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስን ለዘገባው እናመሰግናለን። የዩናይትድ ስቴትስ ፍሎሪዳ ክፍለ ግዛት ከጠረፍ ገባ ያለ አካባቢ እየገሰገሰ ካለው ከባድ አውሎ ነፋስ የተቀላቀለበት የውቅያኖስ ማዕበል ሄሪኬን ዶሪያን ሳያመልጥ እንደማይቀር ቢገለጽም የፍሎሪዳ ሚሁን የሌሎቹ የአሜሪካ ደቡባዊ ምስራቅ ጠረፍ አካባቢዎች ነዋሪዎች በእፎይታ የሚዝናኑበት እንዳልሆነ ማስጠንቀቂያ እየተሰጠ ነው። የቪኦኤ ዘጋቢ ሪቻርድ ግሪን ያጠናቀረውን ዘገባ ቆንጅታዬ ታቀርበዋለች።
ዶሪያን ዛሬ ረቡዕ እስከ ምሽቱ ድረስ እየተጠናከረና በአደገኛ ሁኔታ ወደ ፍሎሪዳና ወደ ጆርጂያ የጠረፍ አካባቢዎች እየተቃረበ ነው። ከዚያ ሰሜንና ደቡብ ካሮላይና ላይ ዶፍና ኃይለኛ ንፋስ ያወርድባቸዋል ተብሎ ነው የተሰጋው። የፍሎሪዳ አገረ ገዢ ሮን ደሳንቲስ እንዲህ ያስጠነቅቃሉ።
This is going to be riding Florida's coast for the next day and a half.
የሚቀጥለውን አንድ ቀን ወይንም አንድ ቀን ተኩል በፍሎሪዳ ጠረፍ ይኖጉዳል። ይሄ ከ72 ሰዓት በፊት ከጠበቅነው በጣም የተሻለ ነው። ነገር ግን አሁንም ህዝቡ ራሱን እንዲጠብቅ በተጠንቀቅ እንዲቆይ እናሳስባለን። ፍሎሪዳ ላይ ከባድ ዝናብ እና የተወሰነ ጎርፍም መከሰቱ አይቀርም። እንደ ማዕበሉ ቅርበት በንፋሱ የሚደርስ ጉዳትም ይኖራል። ብቻ ለማንኛውም ዋናው ነገር ራስን ካደጋው መጠበቅ ነው።
በከበደ መልኩ የካሮላይና ግዛቶችን ባይደበድብም እንኳን ከባድ ዝናብና ኃይለኛ ንፋስ ማውረዱ እንደማይቀር ማስጠንቀቂያ እየተሰጠ ነው። የዝናቡን ሁኔታ እየተከታተሉ ትንበያ የሚሰጡት እንደሚሉት ዶሪያን በሚቀጥሉት ቀናት ከ7-25 ሴንቲሜትር የሚገመት ዶፍ እንደሚያወርድ ነው የሚጠበቀው። በሃማስ ላይ ቦምብ የፈነዳበት በሚያስመስል ሁኔታ ውድመት ያደረሰው ዶሪያን ከትናንት ጀምሮ ዞር ብሎላታል። ጠቅላይ ሚኒስትሩ ሂበርት ሚኒስ 7 ሰዎች እንደሞቱ አረጋግጠው ቁጥሩ ሊጨምር እንደሚችል ገልጸዋል። ባለን አቅም ሁሉ ሀገራችንን መልሰን ለመገንባት ጥረት እናደርጋለን ብለዋል።
We must now also show our love and charity in acts of generosity.
እንግዲህ በሚቀጥሉ በርካታ ወራት ውስጥ ፍቅር በጎ አድራጎት ርህራሄ ማሳየት ይኖርብናል። የህዝባችንን ኑሮ መልሰን ለመገንባት የሁላችንንም የማህበረሰብ የመንግስት የአብያተ ክርስቲያናት የንግድ ድርጅቶችና የግለሰቦችን ርብርብ ይጠይቃል።
ግራንድ ባሃማና አባኮ በተባሉት ደሴቶች የጎርፉ መጠን ቀስ በቀስ ጋብ እያለ መሆኑን የዩናይትድ ስቴትስ የውቅያኖስ ማዕበል ክትትል ማዕከል አስታውቋል። ማዕበሉ በሐማስ ደሴቶች ላይ በቆየበት ወቅት አውሮፕላን ጣቢያው በጎርፍ በመጥለቅለቁ የእርዳታ ጥረቶች ተስተጓጉለው ቆይተዋል። ግራንድ ባሃማና አባኮ ደሴቶች ላይ ያሉ መኖሪያ ቤቶች ግማሽ በግማሽ መውደማቸውን የገለጸው ቀይ መስቀል 62,000 ሕዝብ ንጹህ ውሃ እንደሚያስፈልገው አመልክቷል። የተባበሩት መንግስታት ድርጅትም በጎርፉ የተጎዱ 60,000 ነዋሪዎች የምግብ እርዳታ ያስፈልጋቸዋል ብሏል።
አድማጮች የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ 14 እንዲሁም በአሃዱ 94.3 ኤፍኤም ራዲዮ ላይ የሚተላለፈውን የአሜሪካ ድምጽ ራዲዮ ዝግጅት ነው። አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። ሁለተኛውን አጋማሽ ስርጭታችን አሁን በዚህ ይቀጥላል። ቀዳሚው በሆነው ዘገባ ይጀምራል።
በደቡብ ክልልና በሐዋሳ ከተማ ለዓመታት የዘለቀው የጸጥታ መታወክ በምጣኔ ሀብትና በቱሪዝም እድገት ላይ ከፍተኛ ጉዳት ማድረሱን የዘርፉ ተዋናዮች ገለጡ ይለናል የዮናታን ዘብዲዮስ ከስፍራው ባጠናቀረው ዘገባ። በሐዋሳ ከተማ በሆቴል ኢንቨስትመንትና በተለያዩ የንግድ ስራዎች መዋለ ንዋይ ያፈሰሱ ግለሰቦች የሰላም መታጣት በስራቸው ላይ ያደረሰውን ጉዳት እየገለጹ ነው። ዳሩ ግን ክልሉና ከተማው በወታደራዊ እዝ ስር እንዲውል ከታወጀ ወዲህ አንጻራዊ ያሉት እንቅስቃሴ ታይቷልም ብለዋል። የክልሉ ባህል ቱሪዝምና ስፖርት ቢሮ፣ የሐዋሳ ከተማ ከንቲባ ቢሮና የሐዋሳ ከተማ ሆቴሎች ማህበር ፕሬዚዳንት በጋራ በሰጧቸው መግለጫዎች እውነት ነው የጸጥታ መደፍረስ በክልሉ ምጣኔ ሀብትና በቱሪዝም ኢንዱስትሪ እንቅስቃሴ ላይ ያሳደረው ጫና ተጨባጭ ነው፣ ችግሩንም ለመፍታት ጥረት እየተደረገ ነው ይላሉ። በሌላ በኩል ባለፈው ቅዳሜ የክልሉ ምክትል ርዕሰ መስተዳድር ሆነው የተሾሙት አቶ ርስቱ ይርዳው ባደረጉት የመጀመሪያ ንግግራቸው በሰላም ጦት የወደቀውን የክልሉን ምጣኔ ሀብት እንዲያገግም ማድረግ ተቀዳሚ ተግባራቸው እንደሚሆን ተናግረዋል። ዮናታን ዘብዲዮስ።
በየኔ ቶማስ አሳ በማስከር ነው የሚተዳደረው። እንደ ባለፉት አመታት ቢሆን አሁን ጊዜው ጠቅም ያለ ገንዘብ የሚያገኝበት እንደነበር፣ ነገር ግን የጸጥታ ችግር በቀጥታም ሆነ በተዘዋዋሪ በስራው ላይ ጫና ማሳደሩን ተናግሯል።
ቱሪስት ሐዋሳ ከተማ ገባ ማለት አሞረገደድ ሳይረግጥ አይሄድም። ለዚህ የቱሪስትም እንደገና የህዝቡም መጠንም ያው ቀንሶ ስለዚህ ገበያም ቀንሷል። አሁን ሆቴሎቹ እንግዳ ሲኖሩ ነው የሚቀበሉ፣ ፈረንጅ ቱሪስት ሲገባ።
የሐዋሳ አሳ ሀይቅ አስጋሪዎች ሁለገብ ህብረት ስራ ማህበር ሊቀመንበር አቶ ዳዊት አብርሃም ደግሞ በቀን እስከ 4,000 አሳዎችን ለተጠቃሚዎች ያቀርቡ እንደነበር፣ አሁን ግን ብዙ ነው ከተባለ 1,500 አሳዎችን እያቀረቡ መሆናቸውን ተናግሯል። በጸጥታ ችግር ምክንያት ተቀዛቅዘው የነበረው ስራችን አሁን መጠነኛ ለውጥ አሳይቷል ነው ያሉትም።
አሁን በጥሩ ሁኔታ የተስተካከለ ሁኔታ ፍራቻ ስለነበረ ያልተሳተፉበት ሁኔታ ነበረ እና ከዛ ወዲህ ደግሞ ሁሉም መጥተው እዚህ እየተመገቡ ከዚህ ደግሞ በሰላም ተመግበው የሚሄዱበት ሁኔታ ነው ያለው እና ጥሩ ሁኔታ ነው የምታየው እንደ አሳ ማህበር ማለት ነው።
እዛው ሀይቁ ጋር ያገኘ ናቸው ከአዲስ አበባ የመጡት የሀገር ውስጥ ጎብኝ የሆኑት አቶ ይልቃል ታደሰ ከአሁኑ ጋር ሐዋሳ ሲመጡ ይሄኛው ሶስተኛቸው መሆኑን ተናግረው ሐዋሳ ለመዝናናት የሚመርጧት ከተማ እንደሆነችም ተናግሯል። አሁን በከተማዋ ያዩት የኢኮኖሚ እንቅስቃሴና የቱሪስት ፍሰት እንደ ወትሮ አለመሆኑን ገልጠው ሐዋሳን ወደ ቀድሞ ፍቅሯና ፈጣን ኢኮኖሚያዊ እድገቷ ለመመለስ የከተማዋ ማህበረሰብ የተለመደ ፍቅራቸውና መስተንግዷቸውን ማጠናከር አለባቸው ብሏል።
ትናንት ማታ አምስቴ ዞር ዞር ማለት ይሄ ነበር ከተማው ላይ በጣም ጥሩ ነው፣ አሪፍ ነው፣ የተለየ ነገር አታይም፣ ጥሩ ነው ያለው። ስለዚህ ያው በቃ ለሰው ፍቅር መስጠት ነው። ከዛ ውጭ ደግሞ ምንድነው ብዬ የማስበው በትራንስፖርት አገልግሎቱ ይሁን በምንም ከተማው ላይ ሆቴል በመጠቀም ይሁን ለህዝቡ ጥሩ ሰርቪስ መስጠት፣ ህዝቡን ጥሩ አቀባበል ማድረግ።
በሐዋሳ ከተማ ለአመታት የዘለቀው ጸጥታ ችግር በምጣኔ ሀብትና በቱሪዝም እድገት ላይ ያስከተለው ጉዳት ከፍተኛ መሆኑን ነው ታዲያም የዘርፉ ተዋናዮች በመግለጽ ላይ ያሉት። ከመጠነኛ ንግድ አንስቶም እስከ ትልቅ ሆቴልና መሰል ኢንቨስትመንት ዘርፎች መዋለ ንዋያቸውን ያፈሰሱ ግለሰቦች የሰላም መታጣት በስራቸው ላይ ያደረሰው ጉዳት ስራቸውን ያሽመደመደ መሆኑን ነው የተናገሩት። የጎደልያስ ኢንተርናሽናል ሆቴል ባለቤት አቶ አበራ ላንጋኑም በሰላም መታጣት የተነሳ ስራቸው መዳከሙን፣ ዳሩ ግን ከተማዋ በወታደራዊ እዝ ስር እንድትውል ከታወጀ ወዲህ አንጻራዊ ነው ያሉት ሰላማዊ እንቅስቃሴ አለ ብሏል። እስከ 80 የሚደርሱ ሰራተኞች እንዳላቸው ተናግረው ገበያው ከመቀነሱ የተነሳ ሰራተኞች ከደሞዛቸው በተጨማሪ የሚያገኙት ለሰጡት አገልግሎት የሚሰጣቸው ጉርሻ ወይም ቲፕ ስለቀረባቸው ትተው እንደሚሄዱም ተናግሯል። የውጭ ዜጎች ሙሉ በሙሉ መምጣት እንዳቆሙ ተናግረው በዚህ ሁኔታ ከከተለ ግን ከባድ ሁኔታ ሊገጥማቸው እንደሚችልም ገልጿል።
ስራው እንግዲህ እንደምታዩት በጣም የተቀዛቀዘ ነው። በተለይ ከ11 በኋላ በጣም የተዳከመ በጣም የተቀዛቀዘ ነው ያለው ማለት 90% ገበያው ቀንሶብናል። ግን ኮመን ፖስት ከታወጀ በኋላ በጣም ጥሩ ሁኔታ እየታየ ነው ያለው። ሰራተኛ እየከፈልን ነው፣ እያስተዳደርን ነው፣ ባንክ ዕዳ እየከፈልን ነው። በዚሁ ከቀጠለ ግን ከባድ ሆቴል ከእንግዳ ጋር ከካስተመር ጋር የተያያዘ ከቱሪስት ጋር የተያያዘ ከመሆኑ አንጻር
ስንት ሩም አለ? ምን ያህል ሰው ነው የሚያድር ያለው?
አሁን ስራ ላይ ያለው 44 ሩም ነው። ከ44ቱ 1/3 ነው ቢያንስ፣ በጣም ቢበዛ 1/3 ነው የተያዘ። አንዳንድ ጊዜ ከዛም በታች የሚወርድበት ጊዜ አለ። 10 ሰው፣ 8 ሰው፣ 7 ሰው የሚያድርበት ጊዜ ነው። የውጭ ዜጎች ኦልሞስት በቃ የሉ ማለት ይቻላል። የሀገር ውስጥ ዜጎች ናቸው አሁን አልፎ አልፎ እየመጡ ያሉ። መንግስት በጣም መስራት ይጠበቅበታል። በጣም በጣም የሰላም ሁኔታ ማስጠበቅ አለበት። ከተማውን፣ ከተማ አስተዳደሩም፣ መንግስትም፣ ህብረተሰቡም አንድ ላይ ተጋግዘን ለመስራት ዝግጁ ነን።
የሀይሌ ሪዞርት ሀዋሳ ስራ አስኪያጅ አቶ የሚሻው ተሾሜም ሀዋሳ የምትታወቅበትን የመዝናኛ መዳረሻነቷን ያሳጣትና ሆቴሎቿም በድርቅ የተመቱበት ጊዜ ማሳለፏንም ተናግሯል። አሁን ግን ለውጥ እየታየ መሆኑን ጠቁመዋል። ሀይሌ ሪዞርት ገቢው በከፍተኛ ደረጃ መቀነሱንም አልሸሸጉም።
የሀዋሳ ከፍተኛ ቱሪስት ፍሰት ይኖርበታል ተብሎ ከሚወሰዱ ወራት ውስጥ 3 ወራት ናቸው። ሰኔ፣ ሐምሌ፣ ነሐሴ እንዲሁም መስከረም አጋማሽ ድረስ ይገባል። ይሄ ድሮ በነበረው ትሬንድ ስናይ እኛ ሳምንት ከሳምንት ቀን ከቀን ወር ከወር ሙሉ ነው ሩማችን። በአቨሬጅ ኦኩፓንሲ የሩም እንግዶቻችን እንኳ ብንወስድ 90% አካባቢ ድረስ ፉል እንሆናለን። ነገር ግን አሁን ያለፉት ወራትን ስንፈትሽ ግን 40 እና ሐምሌ ላይ የነበረው ደግሞ 38% ነው እና ሰፊ ልዩነት ነው ያለው። እኛ በቀን እስከ 5000 ሰው ድሮ እናስተናግድ ነበረ። አሁን ደግሞ 1500 ማይደርስ ቁጥር አስተናግደናል።
የክልሉ ባህል ቱሪዝምና ስፖርት ቢሮ ኃላፊ ወይዘሮ ስብለ ጸጋይል እንዳሉት በክልሉም ሆነ በሐዋሳ ከተማ በነበረው የጸጥታ ችግር የአገር ውስጥም ሆነ የውጭ ጎብኚዎች ቁጥር በጣም ቀንሷል። በሐምሌ ወር ውስጥ በሐዋሳ ከተማ ምንም አይነት የቱሪስት ፍሰት አልተመዘገበም ነው ያሉት። ከተማዋ ሐምሌ 19 በድምቀት ከሚከበረው ሃይማኖታዊ በዓል ታገኝ የነበረውን ገቢ አታለችም ብሏል።
በ2010 ዓ.ም ከነበረን የቱሪስት ፍሰት አንጻር ስናይ 2011 ላይ እንደ ክልል በአጠቃላይ ስናየው የውጭ አገር ቱሪስት ወደ 49,000 ያህል ቁጥር መቀነስ የታየበት ወይም በፐርሰንት ስናየው በ2011 የመጣው የቱሪስት ቁጥር ስናየው ወደ 0.3 አካባቢ መቀነስ የታየበት ሁኔታ ነው ያለው።
የሐዋሳ ከተማ ምክትል ከንቲባና የፋይናንስና ኢኮኖሚ ልማት መምሪያ ኃላፊ አቶ ገለታ ገረሞ በበኩላቸው መቀዛቀዝ የተስተዋለበት ሁሉን አቀፍ እንቅስቃሴ ከተማዋ በጊዜያዊ ወታደራዊ እዝ እንድትመራ ከታወጀ ወዲህ ሰላማዊ ነው ያሉት የንግድና መደበኛ እንቅስቃሴ የተደረገ መሆኑን ነው የገለጡት። እውነት ነው የጸጥታ መደፍረስ በክልሉ ምጣኔ ሀብትና ቱሪዝም ኢንዱስትሪ እንቅስቃሴ ላይ ያሳደረው ጫና ተጨባጭ ነው። ችግሩን ለመፍታትም ጥረት የተደረገ ነው ብለዋል። በሐዋሳ ከተማ 16 ባለኮከብ ሆቴሎች መኖራቸውን ገልጠው ባለቤቶቹ ለኪሳራ መጋለጣቸውን የተናገሩት ደግሞ የሐዋሳ ከተማ ሆቴሎች ህብረት ማህበር ምክትል ፕሬዚዳንት አቶ ደጀነ ጌታቸው ናቸው።
ጉዳት አንድና ሁለት የለውም። ገበያ መቀዛቀዝ፣ ከቱሪስት አለመምጣት፣ የሰራተኞች ስደትም ጭምር የገጠመን ሁኔታዎች ነበሩ። ቱሪስት ሰላም ይፈልጋል። እኛ አገልግሎት ሰጪዎች አገልግሎት በምንሰጥበት ቦታ ሰላም እንፈልጋለን።
በሌላ በኩል ቅዳሜ ቀን የክልሉ ምክትል ርዕሰ መስተዳድር ሆነው የተሾሙት አቶ ሪስቱ ይርዳው ባደረጉት የመጀመሪያ ንግግራቸው በሰላም እጦት የወደቀውን ነገር ግን ትኩረት አልተሰጠውም ያሉት የክልሉ ኢኮኖሚ እንዲያገግም ማድረግ ተቀዳሚ ተግባራቸው መሆኑን መናገራቸው ይታወሳል። ለአሜሪካን ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው እናመሰግናለን። አድማጮች፣ አሁን ወደ ሁለተኛው ሳምንታዊ ቅንብር ነው የምንሻገረው። ዲሞክራሲ በተግባር
የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በፖለቲካ ፕሮግራሙና በአገሪቱ ወቅታዊ ጉዳዮች ላይ ከደሴ ከተማና ከአካባቢው ነዋሪዎች ጋር መክሯል። ባለፈው ቅዳሜ በተካሄደው ውይይት ላይ ፓርቲው ድጋፍም ነቀፌታም አስተናግዷል። መስፍን አራጌ ተከታትሎ ዘገባ ልኮልናል። ቀጥሎ ይቀርባል።
ከ60 ዓመታት በላይ የተሻገረው የፖለቲካ ትግል የመጫወቻ ሜዳውን ሳይሆን ተጫዋቾችን እያቀያየረ ዛሬ ላይ ደርሷል። እንደ ኢዜማ ምክትል መሪ አንዷለም አራጌ ይህ ያልተቀየረ የፖለቲካ ባህል አገሪቱን አሁን ለደረሰችበት ፈታኝ ፈተና ዳርጓታል።
መጀመሪያ ስዩም እግዚአብሔር ነን የሚሉ ሰዎች ነበሩ የነበሩት። በኋላ ላይ ደግሞ ስዩም ጠመንጃዎች ተጠቁ። ደርግም ኢህአዴግም ስዩም ጠመንጃዎች ናቸው። እኛ የምንፈልገው ስዩም ህዝብ ነው። ያን ኃይል ለማምጣት ህዝብ በትክክል ለኋላው የስልጣን ባለቤት መሆን አለበት። ያ ደግሞ ውይይት ያስፈልጋል። የውይይት ባህላችን ደካማ ነው። ብዙ ጊዜ የሚጠመዘዝ ነው እንጂ ህዝቡ በትክክል ዋላ ያልሆንም። በተወሰኑ ባለፉት ዓመታት የውይይት ባህል ከሞላ ጎደል ዳብሯል። ግን አሁንም በገዢዎች ጠቅላይነት፣ በገዢዎች ረጋጭነት እየመከነ ነው ያለው። ከዚህ ቀደም የወዳጅና የጠላት ነው እንትሩ ከፓርቲዎች ጋር እርስ በርሳችን አብሮ የመስራቱ ባህሉ የለም። ተቀራርቦ የመነጋገሩ ነገር የለም። አሁን እንደዚህ አይነት ጅማሮች አሉ።
ከቅርብ ጊዜያት ወዲህ የብሔር አስተሳሰብና ፖለቲካ የመስፋፋቱን እውነት ብዙዎች ይጋሩታል። አለፍ ሲልም ብሔርተኝነት ጽንፍ ተሻግሮ የአክራሪነት መናኸሪያ እየሆነ ነው የሚሉም አሉ። ታዲያ በዚህ ሁኔታ የዜግነት ፖለቲካ አዋጭ ይሆን?
ፈተናዎች አሉ፣ ተግዳሮቶች አሉ። ነገር ግን አሁንም ኢትዮጵያዊነት አብቦ ይወጣል ብለን እናምናለን። ኢህአዴግ ከጠዋት ጀምሮ ስለ ዘር፣ ስለ ልዩነት ነው ያወራው። ነገር ግን የኢትዮጵያ ህዝብ ያንን እንዳልተቀበለው የሚታየው 97 ነው። እዛ ላይ የኢትዮጵያዊነትን ፍቅሩን ለኢትዮጵያዊነት ያለውን ሀሳብ ነው ያሳየው። ሌላ ምናንሳ፣ ለምሳሌ ዶክተር አብይ ኢህአዴግ ውስጥ ነበሩ። ኢህአዴግ ወጥተው ግን ኢትዮጵያዊ ሲሉ ኢትዮጵያዊነትን ሲዘምሩ የአማራ ክልልን ህዝብ ጨምሮ ሌላውም አካባቢ ያለው ህዝብ ሆ ብሎ የመጣው ኢትዮጵያዊነት የኢትዮጵያ ህዝብ ልብ ውስጥ የተቀበረ ነገር ነው። ነገር ግን በላዩ ላይ ለማዳፈን ይሞክራል፣ በዘር በምናምን ለመሸፈን ይሞክራል። ግን ያንን እንደገና እየገለባበጠ ይነሳል።
ምክትል መሪው በአክራሪ ብሔርተኝነት የሚመጣውን ተጽዕኖ ለመከላከል ኢዜማ በትጋት ይሰራል ሲሉ ነው ያስረዱት።
የብሔር ድምፅ፣ የዘረኝነት ድምፅ በጣም ከባድ ነው። ምክንያቱም አንተን የተለየህ አድርጎ አንተ ሞት ከአንተ ደማህ ብሎ ቁስልን እያከከ ነው የምነሳው። ልክ ክብሪትን ጭረህ ጫካ እንደማቃጠል ያልቀላል። ልክ ፊኛን በስፒል መብሳት ያልቀላል ነው። ስለዚህ እሱ ላይ ሰርተን ለውጥ ማምጣት እንችላለን። ከሌላ ጊዜ የተሻለ ድካም ይጠይቀናል፣ ማስተዋል ይጠይቀናል፣ ብዙ መስራት ይጠይቀናል።
በስብሰባው ላይ የተሳተፉት አስተያየት ሰጪዎች በሀገሪቱ ውስጥ እየተባባሰ የመጣውን የዘር አስተሳሰብ ለመከላከል ኢዜማ ትኩረት አድርጎ እንዲንቀሳቀስ ጥሪ አስተላልፈዋል።
ኢዜማ ይችን ሀገር ሊታደጋት ይገባል። የሚታደጋት በምንድን ነው? አንድ፣ ይህንን የዘር ፖለቲካ የሚያንበረክክ ለየት ያለ ሀሳብና ቅድ ቢያወጣ። ፖለቲካን በዚህ መንገድ አቋርጬን ያውቃለሁና ተናግሬ ወጣ ተሳድቤ ወጣ ለማለት ጊዜያዊ እስትንፋስ እንትን ከማለት መፍትሄውን ብናፈላልግ ይሻላል።
አሁን ለሰላማችን ጠንቅ እየሆነ ያለ ነው የዘር ፖለቲካ። እኔ እኛ የሚለው አስተሳሰብ ነው አሁን ችግር እየፈጠረብን ያለው። ይህን ለማስወገድ አሁን የእናንተን የፓርቲ ፕሮግራም አይቼዋለሁኝ። በእውነቱ ይሄ ወደ መሬት ሊወርድ ይገባል። አስተያየት ነው የምሰጠው። ወደ መሬት ከወረደ ግን ሰላማችንን ያመጣል ብዬ አምናለሁ። ነገር ግን አሁን አንዱ ብዙዎቻችን እንደምንጠራጠረው መናገር እንጂ ተግባር የለም እየተባለ ሲወርድ ሲዋረድ የመጣ ነገር ስላለ የበተናችሁትን ፕሮግራም ወደ ተግባር ቀይሩት ነው ብለው።
ምንም እንኳን በየቦታው የሚወድቀው የአማራ ሕዝብ ቢያሳስበንም አሁንም ቢሆን እንደው ትንሽም ቢሆን የዜግነት ፖለቲካው ተስፋ አይቆረጥበትም የሚል በግሌ የራሴ መነሻ ሀሳብ አለኝ። ከዛ አንግል የእናንተን ፓርቲ በጥሩ አየዋለሁ። ግን ለአገሪቷ ሰላም ለእኛም መጻኢ ዕድል ብቸኛ ናችሁ ብዬ አላስብም።
ተቃውሞ ያዘሉ አስተያየቶችም መሰንዘራቸው አልቀረም።
አልተለጠፋችሁ መንግስት ጋር? ራሳችሁን እንደ መንግስት እያያችሁ አይደለም? የሚሰነዘረባችሁ ውንጀላ ትክክል አይደለም? ይህንን በቀጥታ አማርኛ እንዲመለስልኝ ይፈልጋል።
የመንግስት አካላት ወደ እኛ አስተሳሰብ ተጠጉ እንጂ እኛ ከአቋማችን ንቅንቅ አላልንም ይላሉ የኢዜማ ህዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ።
ኢዜማ ጋር ያለው አቋም ዜግነት ላይ መሰረት ያደረገ ፖለቲካ ነው ማራመድ የምንፈልገው። ኢትዮጵያ ውስጥ ዲሞክራሲያዊ ስርዓት እንዲመጣ ነው የምንፈልገው። ፍትህና እኩልነት እንዲሰፍን ነው የምንፈልገው። ከዚህ አቋማችን እኛ ወዴትም ንቅንቅ አላልንም። ምናልባት አሁን ትንሽ ብዥታ እየፈጠረ ያለው የመንግስት ስልጣንን ተቆጣጥረው ያሉ ሰዎች ልክ መሆኑ ገብቷቸው ወደዚህ አመለካከት መምጣታቸው ነው። ያንን እንግዲህ ትክክል ነው ብለው የመንግስት ሰዎችም በይፋ ሲናገሩ ነበረ። ከዚህ በፊት ስንሰራ የነበረው ስህተት ነው፣ ህብረተሰቡን ይቅርታ እንጠይቃለን፣ ከዚህም በኋላ የተሻለ አይነት ስርዓት ነው ለመገንባት የምንፈልገው፣ ሁሉንም ያሳተፈ ዲሞክራሲያዊ ስርዓት ነው መገንባት የምንፈልገው እያሉ ነው የመንግስት ሰዎች። ስለዚህ እነሱ ወደዚህ አቋም በመምጣታቸው ምክንያት የአቋም መምታታት አያለ። አሁንም ግን በፕሮግራም ደረጃ በአስተሳሰብ ደረጃ ልዩነቶች እንዳሉ ግልጽ ነው። እነዛን እንግዲህ ወደፊት ለምርጫ ውድድር ስንገባ በደንብ የምንገልጻቸው ይሆናል። አሁን ግን እኛ ፉክክር ላይ እንዳለን አናምንም። ከዛ በፊት ሀገር ማረጋጋትና ሰላምን ማስፈን የቀደመ ተግባር መሆን አለበት ብለን እናምናለን። እሱን ለማድረግ ደግሞ በፉክክር ሳይሆን ሁሉም ኢትዮጵያውያን፣ መንግስትም፣ ተቃዋሚ ፓርቲዎችም፣ ሌሎችም ሰዎች በጋራ መስራት አለባቸው።
የኢትዮጵያ ዜጎች ለማህበራዊ ፍትህ ጥሩ ነው ስሙ። ያው ኢዜማ ማለት እንግዲህ ሞዲፋይድ ግሩፕ ሰባት ነው።
በአሁኑ ሰዓት ንብረቱ እየተዘረፈ ያለው ቤቱ እየፈረሰበት ያለው ከነበረበት ካቀለው ቄ እየተፈናቀለ ያለው አማራ ነው። ኢዜማ ለእኔ ፌክ ነው። ምክንያቱም ይህ ሁሉ አማራ ሲፈናቀል አንድ ድምፅ አልሰጠም።
ጽንፈኛ በሆኑ ተረኛንም በሚሉ ኃይሎች አገር ስትታመስ ያያችሁ አንድም ቃል ልታወጡ አልቻላችሁም።
አቶ ናትናኤል ፈለቀ
ለምንድን ነው ቶሎ መግለጫ ማሰጡት የሚል ትችት በተደጋጋሚ ይነሳል። በተወሰነ ደረጃ ይሄ እንግዲህ የመረጃ ክፍተት ነው የሚሆነው። እኛ በተለያየ ጊዜ መግለጫ ሰጥተናል። መግለጫ ስለተሰጠ ችግሩ አይቆምም ወይም መፍትሄ አያገኝም። መፍትሄ የሚያገኘው በተደራጀ መንገድ ተንቀሳቅሰን እውነተኛ የሆነ ዲሞክራሲ ዲሞክራሲያዊ ስርዓት አገልግሎት ውስጥ እናሰፍን ነው። ከዛ ውጪ ግን እኛ ቋንቋንና የዘር ማንነትን ተንተርሶ የሚደረግ የፖለቲካ እንቅስቃሴ እቺን ሀገር ወደ መፍትሄ ሳይሆን ወደ ችግር ነው የሚወስዳት እናስባለን።
ከዚህ ባሻገር አንዳንድ የኢዜማ አመራሮች ከመንግስት ጋር በመቀራረብ የብዙሃኑን ጥቅም አሳልፈው ሰጥቷል የሚሉ ወቀሳዎችም ተሰንዝረዋል።
በአብዛኛው አሉባልታ ላይ የተመሰረተ እውነተኛ መረጃ ላይ ያልተመሰረቱ ትችቶች እና ከዛም አልፎ እንደውም ስድብ ደረጃ የደረሱ ነገሮችን የተመለከትነው። ማንም ሰው ይህንን አቋም የመያዝ መብት እንዳለው እናምናለን። ግን የሌሎች ሰዎች መብትና ስብዕናንም ከመጉዳት መቆጠብ እንዳለበት ሁሉም ሰው ሊገነዘብ ይገባል። ለአሁኑ ግን እኛ እውነተኛውን መረጃ በማቅረብ ውዥንብሩን ለማጥራት ሞክረናል።
ውይይቱ ቁም ነገር የቀሰሙበት የተለያዩ ሀሳቦች የተስተናገዱበት በመሆኑ ውጤታማ ነበር ይላሉ የኢዜማ ምክትል መሪ አንዷለም አራጌ።
አንደኛ እውነታ ስለሆነ ያ ስሜት አለ ማለት ነው መሬት ላይ። ሁለተኛ ደግሞ የሚጥመንን ብቻ መስማት ትልቅነት አይደለም። የማይመስለንንም ነገር መስማት አለብን። ህዝብ ውስጥ እንደዚህ አይነት ነገር ካለ እሱን ለመስማት መቻል አለብን። የመሰልጠን ትልቁ ጥግ መወያየት ነው፣ መነጋገር ነው፣ ሀሳብን ማቅረብ ነው፣ በሀሳብ ገበያ ማሸነፍ ወይ መሸነፍ። ስለዚህ ይህንን ባህል ማለማመድ አለብን። እኛም የዚህ ባህል አካሎች ብንሆንም ለማዳመጥ፣ ለመስማት እንዲሁም ደግሞ ለመናገር ራሳችንን ዝግጁ ነን፣ አባሎቻችንን እናዘጋጃለን።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው እናመሰግናለን። አድማጮች፣ ሌላም ርዕስ አለን። በዲሞክራሲ በተግባር አሰቃቂ የምርመራ ድርጊቶች ሲፈጸሙበት የነበረው ማዕከላዊ በመባል የሚታወቀው እስር ቤት ወይም ማቆያ ጣቢያ ለጎብኚዎች ክፍት እንደሚደረግ የኢትዮጵያ መንግስት አስታወቀ ይላል። ለአራት ቀናት የሚዘልቀው ይህ የጉብኝት መርሃ ግብር ለዓመታት በዚህ ስፍራ ተፈጽመዋል የተባሉ ሰብአዊ መብት ጥሰቶች የሚታዩበት ሁኔታው ለወደፊት የተሻለ አሰራር እንዲፈጠር የሚመከርበት መሆኑን ከኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ጠቅላይ አቃቤ ሕግ የሕዝብ ግንኙነት ኃላፊ አቶ ዝናቡ ቱኑ ገልጠዋል። በማዕከላዊ ሲፈጸሙ የነበሩ አሰቃቂ ድርጊቶች ሰለባ ከነበሩት መካከል አንዱ የሆነው ጦማሪና የሰብአዊ መብቶች ተሟጋች አጥናፍ ብርሃኔ በበኩሉ ስፍራውን ለጉብኝት ክፍት ከማድረግ ወዲያ አሁንም ለሰብአዊ መብት ጥሰት የሚዳርጉ አሰራሮችን ማስወገድ እንደሚገባ ይመክራል ይላል። ሀብታሙ ስዩም በቀጣዩ መሰናደው።
አጥናፍ ብርሃኔ የኢንተርኔት እንቅስቃሴያቸው እንደ ወንጀል ተቆጥሮ ከ500 ቀናት በላይ በእስር ከከረሙት የዞን 9 ጦማሪያን ቡድን አባላት መካከል አንዱ ነው። ከነዚህ ቀናት መካከል እጅግ አሰቃቂና ከአይምሮው ሊፋቅ እንዳልቻለ ደጋግሞ የሚናገረው ለ85 ቀናት በተለምዶ ማዕከላዊ ተብሎ በሚጠራው የአዲስ አበባ ፖሊስ ኮሚሽንን ሕንፃ ተጎራብቶ በሚገኘው ስፍራ ያየውን የፍዳ ጊዜ ነው።
ሙሉ ለሙሉ ምርመራ የነበረበት ድብደባ የነበረበት ወቅት ነበረ። ከዛም ባለፈ የፀሐይ ብርሃን አለማየት ፎቶ ላይ አሁን ሽንት ቤቶቹን ታያቸዋለህ። አንድ ክፍል ውስጥ አሁን ለምሳሌ እኔ ሁለትም ሁኔታ ስር ያለው በጣም እስረኛ በሱ ደግሞ እስከ 13ም ወይም ታሰር ያለው ከመብዛቱ የተነሳ በዛ ወቅት ላይ ተባይ ራሱ ሞቆ ተባይ ራሱ እስከ ማፍራት ደርሶ ነበር እኔ በነበርኩበት ወቅት ማለት።
አጥናፍ ከእስር ከወጣ ከጥቂት ወራት በኋላ ማዕከላዊ በይፋ እንደተዘጋ የኢትዮጵያ መንግስት አስታወቀ። እሱ ግን ወደ ማዕከላዊ ግቢ እንዲመለስ የሚያደርገው አጋጣሚ ተፈጠረ። በእሱና በሌሎች ታሳሪዎች ላይ ከፍተኛ የሰብአዊ መብት ጥሰት ያደረሱ መርማሪ ፖሊሶችን ለመክሰስ የሚያስችል መረጃ ለማሰባሰብ የሚጠራውን ቡድን ለማገዝ ነበረ አካሄዱ። ያ ስፍራ የተዳፈነ የስቃይ ዘመኑን ሳይቀሰቅስበት እንዳልቀረ ይናገራል።
ለመጀመሪያ ጊዜ ሳየው ያው ሽታው ነው እኔ የመጣብኝ። ሽታው ያንን ነገር ነው እንዳስታውስ ያደረገኝ። የምረበሽና ቶሎ እዛ መውጣት መፈለግ ስሜቶች አሉ። ቤቱ በጣም ኦልድ ስለሆነ ጣውላዎቹ ሲጢጥ የሚሉ ናቸው። ራሳቸው የሚፈጥሩት ሽታ አለ። በተለይም ሳይቤሪያ ለየት ይላል ትንሽ። እኔ ስታሰር ማታ ላይ ነው የገባሁት። ወደ 3 ሰዓት አካባቢ ነው ገብተው። በጣም አስፈሪ ነበረ። መጀመሪያ ሲገባ ጨለማ ነው። አሁን ብርሃን ሆኖ የምታየው ክፍል በምስሎች የምታየው ክፍል በፊት ጨለማ ነበረ። በሮቹ ሙሉ ለሙሉ የተዘጉ ናቸው። ዋናው ኮሪደር በር በጣም ትልቅ በወፍራም ብረት የተሰራ በር አለው። ክፍሎች ውስጥ ራሱ አሁን ፎቶ ላይ ስታይ ያሉት ፍርግርግ የክፍሎቹ በር ላይ ፍርግርጉ ካርቱን የተሸፈነ ነበር፣ ምንም አይነት ብርሃን ወደ ውስጥ እንዳያስገባ ማለት ነው። በጣም የሚያስፈራ ነበረ።
አሁን ላይ አጥናፍና ሌሎች በሺዎች የሚቆጠሩ ታሳሪዎች መከራ የቆጠሩበትን ስፍራ ማንኛውም ኢትዮጵያዊ ውስጡን ጓዳ ጉድጓዳውን የሚያይበት ቀን ደርሷል። ከጳጉሜ 1 እስከ 4 ድረስ የማዕከላዊ ግቢ ለጉብኝት ክፍት ነው። የኢፌዴሪ ጠቅላይ አቃቢ ሕግ የሕዝብ ግንኙነት ኃላፊ አቶ ዝናቡ ቱሉ ስፍራው ለእይታ ክፍት የተደረገው ካለፈው መጥፎ ዘመን ለመማር መጪውን ዘመን ደግሞ የተሻለ ለማድረግ ነው ይላሉ።
በዚህ ቦታ ላይ ማዘጋጀት ያስፈለገው ዋነኛው ምክንያት አንዱ ብዙዎቹን ስንሰማ እንደነበረው ለከፍተኛ የዜጎች ስቃይ ሲዳረግበት ነበረ። በጣም አስከፊ ሰብአዊ ድርጊት ሲፈጸምበት ነበረ ስፍራ በመሆኑ ይህ ስፍራ ደግሞ በመንግስት እንዲዘጋና በቀጣይም ሙዚየም ሆኖ ለህዝብ ክፍት ሆኖ ለታሪክ የሚቀመጥ ስፍራ እንዲሆን መወሰኑ ይታወሳል። ስለዚህ ይሄ የተዘጋው ማዕከላዊ እስር ቤት አሁን ያለበትን ደረጃ አሁን ያለው ወጣት ትውልድ የሚያቸው እና ከዚህ አስከፊ የሰው ልጅ ደርስበት ከነበረው አስከፊ ስቃይ የተከፈለበትን ዋጋ ለማሰብ በታሪክ አጋጣሚ ደግሞ እንደዚህ አይነት ድርጊቶች እንዳይፈጸም በታሪክነት ብቻ እንዲቀልን አስቻል ከዚያ ባሻገር ስቃይ ደረሰባቸው መጣችን የከፍለቱ ዋጋም ለማሰብ እንዲሁም ይህንን ንግርሱ ያደረሱ ሰዎች በድርጊታቸውንም ለማውገዝ እና በህግ ብቻ ተጠያቂ የሚሆንበትን ለመፍጠር ታስቦናል።
አቶ ዝናቡ ቱሉ መሰል የግፍ ተግባሮችን የሚያስተናግድ ዘመንና አሰራር እንዳይመጣ ደግሞ እየተደረጉ ናቸው ያሏቸውን አጋርተዋል።
በእኛ እምነት እነዚህ አይነት ሰብአዊ ድርጊቶች እንዳይፈጸሙ በጥንቃቄ እንዲያዙ የማድረግ ስራ እየሰራናለ ነው። በዚህ ረገድ አሁን ስቃይ የሚደረስባቸው ሰው የሚገረስባቸው የጨለማ ቤት ውስጥ የሚታሰሩ ተጠርጣሪዎችንም ሆነ ታራሚዎች የሉንም ብለን ነው ያረጋገጥ ነው። ይህ ስራ ይጠይቃል። በተደጋጋሚ አቅም ግንባታ ስራዎች ይጠይቁናል። እነዚህን አቅም ግንባታ ስራዎችን አጠናክረን የምንቀጥል ነገር እንደተጠበቀ ሆነ ግን ከዚህ ጋር ተያይዞ ህዝቡም የሚያነሳቸውን ጥያቄዎችን ለመመለስ ሲባል ክፍት ናቸው ቤቶቹ። ሁሉም ቦታዎች ላይ በቀላሉ ማንም ሰው እንዲያያቸው ታራሚዎችን ተጠርጣሪዎችን እንዲጎበኛቸው የማድረግ ስራዎችን እየሰራን ያለንበት ሁኔታ ነው አለ።
የማዕከላዊ ለጉብኝት መከፈት መልካም እርምጃ መሆኑን የሚያነሳው ጦማሪና የሰብአዊ መብት ተሟጋች አጥናፍ ብርሃኔ በበኩሉ ተመሳሳይ ሰብአዊ ጥሰቶች ስላለመፈጸማቸው ማረጋገጫ አይሆንም፣ ከዚያ ይልቅ አጠቃላይ የምርመራ ስርዓቱ የሚስተካከልበት መላ መፈለግ አለበት ይላል።
ሲል አሁንም በማህበራዊ ሚዲያ የምናውቃቸው አሉ ስቶሪዎች። አሁን ሰው ከጎኑ የተሰራው ራሱ ሶስተኛ የሚባለው በተሻለ ዘመናዊ ሆነው የእስረኛ መመርመሪያ ክፍል አለ። እዛ ውስጥ ያሉ እስረኞች አሉ። ከጎኑ ያለውን ክፍል ነው የምንጎበኘው ማለት ነው። እዛም ውስጥ ቀዝቃዛ ክፍል አለ ይባላል፣ ጨለማ ክፍል አለ ይባላል። ከፍተኛ እንዲጎበኙ ማለት ሲምቦሊክ ነው። ለፕሮፓጋንዳ በጣም አሪፍ የሚሰራበት ስራ ነው። ግን ሪል የሆነ የሲስተም ቼንጅ ያስፈልጋል ብዬ አስባለሁ። ሰዎችን የማያሰቃይ ሰዎችን በምርመራ ሰበብ የማይገርፍ የማያስር ሲስተም ለውጥ ላይ ማስኮር ይሻላል ብዬ አስባለሁ። ግን ባይሰልፍ ኮሚትመንትን ሳላደለም
ሁማን ራይትስ ዋች የተሰኘው የመብት ተሟጋች ድርጅት በጥር 2018 የጎረጎሳውያኑ ዘመን ሪፖርቱ ስፍራውን ለመዝጋት መወሰኑን ከበጎ ቆጥሮ ተጨማሪ መብትን ጠባቂ ማሻሻያዎች ግን እንዲኖሩ መምከሩ ይታወሳል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።
ሀብታሙ ስዩምን ለዘገባው እናመሰግናለን። አድማጮች፣ አሁን አጫጭር የስፖርት ዜናዎች አሉን። ለ2022 የኳታር ዓለም ዋንጫ ቅድመ ማጣሪያ የመጀመሪያ ጨዋታ የሌሴቶን ብሔራዊ ቡድን የገጠመው የኢትዮጵያ ብሔራዊ ቡድን ባዶ ለባዶ ተለያይቷል። በባህር ዳር ስቴዲየም በተደረገው ጨዋታ ሙጂብ ቃሲምና አማኑኤል ገብረ ሚካኤል በመጀመሪያው አጋማሽ ያስገኟቸውን የጎል እድሎች ሳይጠቀሙባቸው መቅረታቸውን ሪፖርተራችን ግርማቸው ከበደ ዘግቧል። የሌሴቶና የኢትዮጵያ ብሔራዊ ቡድኖች የመልስ ጨዋታዎች በፊታችን እሁድ ነው የሚደረገው። አድማጮች፣ በተመሳሳይ የስፖርት ዜና ለዚሁ የዓለም ዋንጫ ማጣሪያ ከናሚቢያው አቻው ጋር ዛሬ አስመራ ላይ የገጠመው የኤርትራ ብሔራዊ ቡድን 2-1 ተሸንፏል። በሬድሲ ካምልስ የሚጠራው የኤርትራ ብሔራዊ ቡድን በአውሮፓ ሰሜን አሜሪካ እና አውስትራሊያ የሚጫወቱ 14 ፕሮፌሽናል ተጫዋቾችን ያካተተ ቢሆንም 9ኙ የአስመራ የገቡት ትናንት በመሆኑ ለዛሬው ጨዋታ ማሰለፍ የቻለው ሶስቱን ብቻ መሆኑን ጠቅሶ ብርሃነ በርሄ ነው ከአስመራ ያጠናቀረልን። አድማጮች፣ በሌላ የስፖርት ዜና የቅዱስ ጊዮርጊስ የስፖርት ማህበር አሰልጣኝ መቅጠሩን አስታውቋል። ታዲያ የነኚህ ሁሉ ስፖርት ዘገባዎች ሙሉ ዝርዝር ደርሰውን ነበር። በሰዓት ጥበት ምክንያት በድምፅ ማቅረብ አልቻልንም። በድረገጻችንና በፌስቡክ ገጻችን ላይ ተከታተሉ። ዘጋቢዎቻችንን እናመሰግናለን።
የአሜሪካ ድምፅ ሬዲዮ የአማርኛ ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአሃዱ ሬዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት በየቀኑ ከ3 ሰዓት ጀምሮ በሚስተላለፈው ስርጭት ለዛሬ ያዘጋጀነው የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። እናስተናግዳችሁን ያዳኝ ፍሳዬና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከተተኪው የስርጭት መሐንዲሳችን ጋር እንዲሁም ከተረኛ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦች ጋር በዚሁ እንሰናብታለን።
ነገ ሐሙስ ከምሽቱ 3 ሰዓት እስከ 4 ሰዓት ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም
ሰላም፣ ደህና ደሩ።